تسلسلت پروگرامچن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያም ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣ ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 6ን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ሁሉ እየተፈሰኝ ለሌሎች ጓደኞቼ ማሰብ ጀመርኩ። 12 ሰዓት ተኩል ሲሆን ቤተክርስቲያኑ በሰዎች ተሞላ። እግረኞችና መኪናዎች ከአስፋልቱ ላይ በብዛት መታየት ጀመሩ። ኮፍያዬንና የአንገት ሻርፔን ጠቅልዬ ጃኬት ኮቴ ውስጥ ወሽቄ ወደ ቀጠሮዬ ሄድኩ። ከስር የሚበልጡ ቀበሌዎች ውስጥ በተሰካ ሁኔታ መጠናቀቁን ሰማሁ። እውነትም ምርጥ ሀፓ። ከዚያስ? ረፈር ላይ ወደ ሰፈር ስመለስ ወሬው ሁሉ በኔ ውጤት ላይ ነበር። ቀበሌው በጸረ ደርግ መፈክር በወረቀትና በቀይ ቀለም ጽሑፍ እንደ ተሽቆጠቆጠ እንደ ጉድ ይወራል። እኛ ቀበሌ ብቻ መሰላችሁ እንዴ? ከወሎ ሰፈር እስከ መስቀል አደባባይ እኮ ነው ያሸበረቀው። ሌሊቱን እኮ አድረውበታል። ሶስቱን ቀበሌዎች ያደረኩት ብቻዬን ነበር። ነዋሪው የሚያወራው ግን 30 ሆነው እንደበተኑት አድርጎ ነበር። የሀፓ ወረቀት የተበተነው ለመጀመሪያ ጊዜ ስለነበር ወሬው በጣም ተስፋፋ፣ በጣም ተጋነነ። አንዱ አጋናኝም እኔም ነበርኩ። በተለይ በርካታ ወጣቶች ሁሉም ቦታ እየተዘዋወሩ አይተዋል። የሰፈር ጓደኞቼ ጭምር የሥራ ፍሬን ለራሴ መልሰው ሲነግሩኝ በሆዴ ስቃለሁ። አቤት የተሰማኝ ደስታ! አንዴ ብቻ ነው የበተንኩት ብለኛል። ሌላውን ጊዜ ስታስበትን ነበር ማለት ነው? እንዴት ነበር ያስበተንከው? ይደለዛ ማስበተን ብሎ ነገር የለም። ከበላይ ይሰራ ይባላል፣ ያንን ማስተላለፍ ነው። ለቀለምና ደብሩሽ የሚያስፈልገውን ገንዘብ ማቀበል ወይም ገዝቼ መስጠት ነው ስራዬ። እኔ እኮ መርማሪ አይደለሁም። ምን ትደብቀኛለህ? እንደ መርማሪ አይደለም፣ እንደ አማተር ጋዜጠኛ እንኳን መጠየቅ አልቻልክበትም። ወረቀት መበተን እኮ ለኢሃፓ የመጨረሻው ትንሹ ተልእኮ ነው። ትልቅ ነገር መሰለህ? ይልቅ የካዛንቺሱ ጓደኛዬ ምተ የነገረኝ አንድ የቀስቀሳ ስልት ልንገርህ። ከሌሎች ልጆች ጠይቄ ማረጋገጥ ሲገባኝ ረሳሁት። አንድ ባለቤት የሌለው ያልተገራ ነጭ ፈረስ ካዛንቺስ አካባቢ ነበር አሉ። ፈረሱ በየሰፈሩ እየዞረ ሳርም ሆነ ሌላ ነገር ሲቃርብም ይውላል። የሚያድረውም ያገኘበት ጥግ ነበር። እኔ ነኝ ያለ ሰው ሊጋልበው የማይችል አውሬ አይነት ነበር። ታዲያ አንድ ቀን የኢሃፓ ልጆች ቀስ ብለው አባብለው ይጠጉና በዚያ ነጭ አካሉ ላይ ኢሃፓ ያቸንፋል፣ ይሁን ኢሃፓ ፓርቲያችን ነው ብለው በቀይ ቀለም ይጽፉበታል። ፈረሱ በየሄደበት ሁሉ የእኛን መፈክር ይዞ ሲዞር ህዝብም ሲያነቡ አለ። የቀበሌ ሰዎችም አናታቸው ዞር አሉ። አብዮት ጠባቂዎች ፈረሱን ይዘው መፈክሩን ለማጥፋት ቢሞክሩ አልያዝ አላቸው። ከዚያም ኮሚቴ ተሰብስቦ ሞት ፈረዱበት አሉ። ምን ቀይ ሽብር መሆኑ ነው? ታዲያስ በጥይት ገደሉት አሉ። የሚገርም ነው። ስሞትልህ ሌላም ንገረኝ። ሹፌሮች ሳያዩ ታክሲ ላይም የሚበተን ወረቀት ያስቀምጡባቸው እንደነበር አውቃለሁ። ትናንሽ የበራሪ ወረቀቶች ክምር ፖርቶ መጋሊያው ላይ ያስቀምጡታል። ታክሲ ሲንቀሳቀስ ወረቀቶቹን ንፋስ እየበተናቸው በየመንገዱ ይረጫሉ። ባለ ታክሲውን ትራፊክ ፖሊስ እስኪያቆመው ድረስ የሄደበት ቦታ ሁሉ ያዳርሰዋል። የተለያየ መጠን ያለው ጨርቅ ላይ መፈክር ይጻፋል። በጨርቁ ዙሪያ ቀጭን የእንጨት ፍሬም ይደረግበታል። ከላይ ሁለት ቦታ ጥግና ጥግ ጫፋቸው ላይ ድንጋይ የታሰረባቸው ረዘም ያሉ ገመዶች ይቋጠራል። በመጨረሻ ሁለት ልጆች ተራርቀው ድንጋዮቹን የኤሌክትሪክ የስልክ ሽቦ ላይ ሲወረውሯቸው ድንጋዩ ሲጠመጠም ገመዶቹ ይዘረጋሉ። ጨርቁም በስርዓት ተዘርግቶ ይንጠለጠላል። ልክ አደባባይ ላይ ለማስታወቂያ እንደሚሰቀል ትልቅ ጨርቅ ማለት ነው። ሙሉ ቀን የሚቆየው ይሄው የጎዳና ላይ የጨርቅ ላይ መፈክር ነው። የደርግ ሰዎች ያንን ለማውረድ አፋራቸውን ነው የሚያዩት። የመብራት ኃይል ሰራተኞች መኪናና መሰላል አምጥተው ነው የሚያወርዱት። ቅስቀሳው ከተማ አቀፍ ከሆነ ጨርቆቹ በመላው አዲስ አበባ ስለሚሰቀሉ ለማውረድ ከአንድ ቀን በላይ ይፈጅባቸዋል። ይሄባን ይወጣል ክንፍ መመስረት ለማታወቅ የተሰራው የከስከታ ስራ ጉዲያስተኝ ነበር። አንድም የአዲስ አበባ የውስጥ ለውስጥ መንገድና ዋና ዋና መንገዶች አልቀሩም። ሁሉም አባላት ተሳትፈው ስለነበር አዲስ አበባ ተውባ ነበር። ከተማውን ሙሉ በሙሉ ለማጽዳት አንድ ሳምንት አካባቢ መስለኛል የፈጀባቸው። ያን ያህል ታዲያስ በመልካም አዲስ አበባ የተበተነውን ወረቀት ሲያስለቅሙ፣ ግድግዳ ላይ በቀይ ቀለም የተጻፈውን ሲያስጠፉ፣ ኤሌክትሪክ ሽቦ ላይ የተንጠለጠሉትን በመሰላል ሲያስወርዱ ብዙ ቀን ፈጀባቸው። ደርግ የኢህአፓን የመዋቅር ስፋትና የአባላት ብዛት ብዙ መሆኑን ያወቀው የወጣት ክንፉ መመስረቱን ያወጀን ቀን ነው። ያ ወቅት ለእናንተ ይብዛም ይነስም የተመቸ ነበር ማለት ነው። እንደ ጥንቸልና ሚዳቋ አትበረገጉም? በእኔ እምነት የተረጋጋ ወቅት የምለው ያ ወቅት ነው። የወጣት ሊጉ ኢሃወሊ እስኪታወጅ ድረስ ተደጋጋሚ ወረቀት ብተና አልነበረም። ዋናው ተልእኳችን በዋናኛነት አባላትን ማብዛት ላይ ነበር። የወጣት ክንፉ ምስረታ ከታወጀ በኋላ ቅስቀሳና ወረቀት መበተን ሌላው ትልቁ ተልእኮ ሆነ። ለምሳሌ ወረቀት፣ ቀለምና ብሩሽ መግዛት፣ ከዚያም አባላት ወደሚገኙበት ቀበሌዎች እቃዎቹን ቢያንስ ከአንድ ቀን በፊት ማደል ዋናው ስራችን ነበር። የሚመለከታቸው ልጆች ደግሞ ሙሉ ቀን ወይም ሌሊቱን ወረቀቶችና ጨርቆች ላይ ተገቢውን መፈክር ሲጽፉ ይውሉና ያድሩ ነበር። ከዚያም በከፍተኛ ምስጢር በተያዘ ቀን ስራው እንዲሰራ ይደረጋል። ከዚህ አንፃር ስናየው እነዚህንና መሰል ስራዎችን ያለ ብዙ ሞትና ማሳደድ ስለምንሰራ የተረጋጋ ወቅት ነበር ማለት ይችላለሁ። ይህ ማለት ግን ምንም አደጋ አይደርስም ማለት አይደለም። መንገዱ ሁሉ ወታደር በወታደር ነው። የሰላዩን ብዛትም ባታውቀውም መንገድ ላይ ሲርመሰመሱ ነው የሚውሉት። በአዲስ አበባ ደረጃ በዚሁ ዓመት የድርጅቱ የጋዜጣ ማባዣ መሳሪያዎች በመንግስት እጅ ወድቀዋል። የበላይ አካላትም ተይዘዋል፣ የተወሰኑትም ተገለዋል። ያም ሆኖ በአንጻራዊነት የ1968 ዓ.ም ወራት ከ1969ና ከ1970 የተሻለ ነበር ማለት ይችላለሁ። ስለዚህ የድርጅታችን የስኬት ወራት ነበሩ። ስራችን በአንጻራዊነት የተረጋጋና ሰፊ ግድያ ያልነበረበት ከመሆኑን ባሻገር ብሩህ ጭንቅላት የነበራቸው አባላት የተመለመሉበትና ድርጅታችን በሁለት እግሩ የቆመበት ወራቶች ነበሩ። ማመን በሚያስቸግር ደረጃም ተልእኳችን እያደገ እንጂ እየወረደ አልሄደም። በዚያው ዓመት መጨረሻ አካባቢ ሁላችንም በየፊናችን ለአባላት ብዛት ከፍተኛ ትኩረት እንሰጥ ስለነበር የጥናት ክበባት እንዳሸን ፈሉ። በእኛ መዋቅር በሚገርም ሁኔታ በአስደናቂ ሁኔታ እና ፍጥነት የሚፈለጉት ኮሚቴዎች ከታች እስከ ላይ ተዘረጉ። ይህ የሚያሳይህ በአንጻራዊነት የፋታ ዘመን መሆኑን ነው። ህዝባዊ ማህበራት ያቋቋማችሁበት መሆኑ ነው? አዎ፣ እነሱም በአብዛኛው በዚያ ጊዜ ነው የተቋቋሙት። በእነዚያ የ1968 ዓመተ ምህረት ወራቶች ትልቁ ተልእኳችን በየትምህርት ቤቱ የተማሪዎች ማህበራትንና በየቀበሌው ደግሞ የወጣቶችና የሴቶች ማህበራትን በህቡዕም ሆነ በህጋዊ መንገድ ማቋቋም ነበር። ለምሳሌ በትምህርት ቤቶች ውስጥ ንቁ ተማሪዎችን እንቀርብና በእነሱ አማካይነት እናደራጃለን። እኛ አዘማች ተማሪዎች ስለነበር ትምህርት ቤቱ በተማሪነት አያውቀንም። በህጋዊ መንገድም ትምህርት ቤት ቅጥር ግቢ መግባት አንችልም። እኔ የማውቀውን ብነግርህ በሽምልስ ሀብቴ ትምህርት ቤት ለዚሁ ስራ ከሁለት ልጆች ጋር እንድገናኝ ተደርጎ ነበር። ከነሱ ጋር በመሆንም በእያንዳንዱ ክፍል አንዳንድ ሴሎች ለማቋቋም ሞክረናል። የዘጠነኛና የአስረኛ ክፍል ተማሪዎችን ያካተተ በአምስት ልጆች የሚመራ አንድ ኮሚቴ ያቋቁመናል። በዚሁ ዓመት መጀመሪያዎቹ ወራት ያቋቋምነው ማህበር ኋላ ላይ ትምህርት ቤቱ ወደሚገኝበት የድርጅቱ ዞን እንዲተላለፍ ተደርጓል። በ1969 ዓ.ም እንደገና ተዋቅሮ ከእያንዳንዱ ክፍል አንዳንድ ህዋስ ተመስርቶ እንደነበርም አውቃለሁ። የሽመልስ ሀብቴ የተማሪዎች ማህበር በጣም ጠንካራ ነበር። መንግስት የማይደግፈው የተማሪዎች አጠቃላይ ስብሰባና ውይይት በተደጋጋሚ በተሳካ ሁኔታ ተካሂዷል። የተማሪዎችን ማህበር በማቋቋም በኩል ካንደኛ ደረጃ ትምህርት ቤት ጀምሮ ጓደኛ የነበረው ወንዲራድ አብሮኝ ሰፍቷል። ከወንዲራድ ጋር የነበረን ግንኙነት ጥብቅ ነበር። ቤተሰብ ደረጃ ድረስ እንተዋወቅ ነበር። ቤቱ ከሜክሲኮ ወረድ ብሎ ከአጋዚያን ትምህርት ቤት ፊት ለፊት ነበር። ከወንዴ ጋር ከ1969 ዓመተ ምህረት አጋማሽ በኋላ በስራ ብዛት በየፊናችን እንሮጥ ስለነበር በአካል አልተገናኘንም። ታስሬ ስፈታ ልጠይቀው ሲሄድ መርዶዬን ሰማሁ። በቀይ ሽብር ገድለው መንገድ ላይ ጥለውታል። ነፍስን በገነት ጓደኛዬ መቼም ማረሳህም። ከተቀመጠበት ተነሳና ከአልበም ውስጥ አንድ ፎቶግራፍ አውጥቶ አሳየኝ። ሶስት በጣም ወጣት የሆኑ ልጆች ይታያሉ። ሁለቱ ቁጥጥ ብለው መሬት ላይ ተቀምጠዋል። አንዱ ደግሞ ወለል ላይ ተጋድሞ የተነሱት ፎቶግራፍ ነው። በፊታውራሪ ለቃ አድገህ አንደኛ ደረጃ ትምህርት ቤት እያሉ ለመታሰቢያ እንደተነሱ ይገልጻል። ወንዲራድ ነው ያለኝ ናየውት። በጣም መልከ መልካም ልጅ ነው። ስለ ሁለተኛው ልጅ ደግሞ ጠየቅኩት። ስለሱ ያፋነት አላውቅም። ሆኖም በህይወት እንዳለና ውጭ ሀገር ነው ሲባል እንደሰማ ነገረኝ። ማሽ ጓደኛውን ወንዲራድን አስተውሶ ሐሳቡ ስለገባ ጨዋታችንን አቆም። ለሌላ ቀንም ተቀጣጥረን ከቤት ወጣል። ተራችን መሰረት ከ15 ቀን በኋላ ስንገናኝ የመረጥኩት ርዕስ ያው 1968 ዓመተ ምህረት ነበር። በተለይ በአገር አቀፍ ደረጃ በየጋዜጣው በወጣት ማህበራትና በየመስሪያ ቤቱ ስለነበረው ንጹህ ውይይት ሁኔታ እንዴት እንደነበረና ከዚያ ጋር በተያያዘ የሱን ተሞክሮ እንዲያወራኝ ነበር። ከ1967 እስከ 1968 ዓመተ ምህረት በኢህአፓ በኩል አንድም ጥይት አልተተኮሰም። ማሳደዱንም ሞቱንም ችለን ዋናው ትኩረታችን ውይይት ማድረግ፣ መልመላና ህዝባዊ ማህበራት ውስጥ በመግባት ዓላማችንን ማስረጽ ነበር። በእኛ መዋቅር ስር በብዙ ቀበሌዎች የወጣት ማህበራት እንዲቋቋሙ አድርገናል። መኢሶኖች የሚቆጣጠሩት ወጣት ማህበራት ለማቋቋም ደርግ እንደፈለገ ከበላይ መረጃ ደረሰን። እኛም እንዴት አድርገን ተሳትፎ ማድረግ እንዳለብን እቅድ ነደፍን። በእኛ ሪጅን ሰብዞን ውስጥ የቀበሌ የወጣት ማህበራት ሲቋቋሙ ኢህአፓ በህጋዊ መንገድ ሊታገል የሚችልበትን ሁኔታ እንዲያመቻች ኃላፊነቱ ለኛ ተሰጠ። ለምን ለእናንተ ተሰጠ? በምንሰራበት መዋቅር ውስጥ አባላት የስራ ድርሻ ተከፋፍለናል። በወቅቱ የኔ ድርሻ የፕሮፓጋንዳና የብዙሃን ማህበራት ላይ ነበር። ስለዚህ የሪጅናችንን የወጣት ሊግ ከብዙሃን ማህበራት መዋቅር ጋር ለማቀናጀት በአገናኝነት እኔ እንድሰራ ተደረገ። በዚህ የተነሳም በቀጥታም ይሁን በተዘዋዋሪ በእኛ መዋቅር አካባቢ ከነበሩት ከሁሉም ማህበራት ጋር ግንኙነት ነበረኝ። ሙሉ በሙሉ ስለተሳተፍኩበት የከፍተኛ 18 ቀበሌ 18 ወጣት ማህበርን በምሳሌነት ድንገር ተልኳችንን ለመፈጸም ቀበሌ አካባቢ ወጣ ገባ ይሉ የነበሩ የተወሰኑ ሰዎችን መቅረብ ነበረብን። ከነዚያ መሃል አንድ በሙያው አናጢ የነበረን ሰው ቀረብ ነው። በወቅቱ የቀበሌ ተመራጭ ባይሆንም ከተወሰኑት ተመራጮች ጋር ጥሩ አግባብ ነበረው። ሌሎች አሁን የዘነጓቸውን ሰዎችም እንዲሁ በዘዴ ያነጋግረናል። እኛ እኮ መሄጃ አጣን፣ ማህበሩ ቢቋቋም ጊዜያችንን እዚያው እናሳልፋለን በማለት ነው የምናሳምናቸው። እናም ለዚያ ለተቀደሰ ተግባር የሚችሉትን ሁሉ እንደሚያደርጉ ቃል ገቡልን። ማህበሩ በቀበሌው ህዝባዊ ማህበራት ጉዳይ ኮሚቴ ተነሳሽነት ሲቋቋም እኛ ወጣቶች ምን አስተዋጽኦ ልናደርግ እንደምንችል ግማሽ ህቡዕ በሆነ መንገድ በዝርዝር ተነጋገርን። ትዝ የሚሉኝ ነጥቦች ልንገር። በእንጨት የተሰራ የተወረሰ የድሮ ፎቅ ቤት ቀበሌው ለወጣት ማህበሩ እንዲሰጥ ማስደረግ፣ የቀበሌው ወጣቶች ደግሞ ወርሃዊ መዋጮ እንዲያዋጡ የጠረጴዛ ኳስና የቤት ውስጥ መዝናኛ ዕቃዎችን እንዲገዙ እንዲሰሩ፣ ወጣቶች ማታ ማታ መሰረተ ትምህርት አዋቂ ሰዎችን በነጻ እንዲያስተምሩ፣ የቀበሌው መስተዳድር ደግሞ ለማታ ተማሪዎች የሚሆን አግዳሚ ወንበር፣ ጥቁር ሰሌዳና ጠመኔ እንዲያቀርብ፣ በተጨማሪም አሁን የዘነጋሁትን ሌሎች ተግባራትን በዝርዝር አወጣን። በውይይታችን መሰረት እነዚያ በሚስጥር የቀረብናቸው ሰዎች ሐሳቡን ለቀበሌ ኃላፊዎች እንዲነግሩና ጉዳዩን እንዲያስፈጽሙ ተነጋገር። ለማመን በሚያስቸግር ሁኔታ በአጭር ጊዜ ውስጥ ቀበሌው ዘመቻ ጀመረ። አስበነው የነበረው ቤትም ለወጣት ማህበሩ እንዲሰጥ ተወሰነ። ብዙ ሳይቆይ ቤቱ ከጸዳ በኋላ ወጣቶች እንዲሰበሰቡ በቀበሌው አማካይነት ጥሪ ተደረገ። ቀደም ብለን በመዋቅራችን ሁሉም ወጣት እንዲገኝ ቅስቀሳ አድርገን ስለነበር የተለያየ ቀበሌዎች ሳይቀር በርካታ ወጣቶች በለቱ ተገኙ። የቀበሌ ሰዎች ለማህበሩ መቋቋም እኛ የሰራነውን ሁሉ ራሳቸው እንደሰሩት በማድረግ ያለ ሀፍረት ለተኮሩ እየሳቅንባቸው አጨበጨብንላቸውና ስብሰባው ተጠናቀቀ። አንድ ሳምንት ውስጥ ሁሉም ነገር ተዘጋጅቶ የቀበሌ 18 ወጣት ማህበር ተመሰረተ። የመጀመሪያው የቀበሌ የወጣት ማህበር ሊቀመንበር ነበርኩ ያልከኝ ያን ጊዜ ነው? አዎ ያኔ ነው። ማህበሩን ለጥቂት ጊዜ ያህል በሊቀመንበርነት ለመምራት የተመረጥኩት እኔ ነበርኩ። ያው በለመዳችሁት ድርጅታዊ አሰራር ነው። እኔ እንድመረጥ የሰራነው አንድም የውስጥ ለውስጥ ቅስቀሳ አልነበረም። እንዲያውም እመረጣለሁ የሚል ግምት አልነበረኝም። ለእንደዚህ አይነት የወጣት ማህበር ምርጫ ከኢህአፓ ልጆች ደጋፊዎች የበለጠ አይገኝም ነበር። በዚያ ቀበሌ በግልጽ የሚታወቁ የመኢሶን ወጣቶች ከሶስት አይበልጡም ነበር። እነሱም ቢሆኑ በምንም መንገድ የሚመርጣቸው ስለማይኖር ደፍረው ለምርጫ አይቀርቡም። ወጣቱ በአብዛኛው የመንግስት ተቃዋሚ ስለነበር አመራሩ ከኛ ልጆች ደጋፊዎች እጅ አይወጣም ነበር። ስለዚህ አንዳችን ስጋት አልነበረንም። ከጥቂት ጊዜ በኋላ ዘመቻ ሳይጨርሱ የተመለሱ ወጣቶች በወጣት ማህበር አመራር እንዳይቀመጡ የሚል መመሪያ መጣ። ወይም ቀድሞም የነበረ የደርግ ህግ ይመስለኛል። ስለዚህ ግርግር ከመፈጠሩ በፊት ምርጫ ተካሂዶ ኃላፊነቴን አስረከብኩ። ለነገሩ ስለተመረጥኩ እንጂ በዚሁ ኃላፊነት ለመቀጠል አልፈልግም ነበር። ለምን? መጀመሪያ ስለምን ተመረጥክ? ኃላፊነቱን ጠልቼ ሳይሆን አንደኛ ከበላይ አካል በተነገረኝ መሰረት አመራሩ በህዋስ በመሰረታዊ ድርጅት አባላት ወይም የኛ ደጋፊ ልጆች ከተያዘ በቂ ነው ስለተባለ፣ ሁለተኛ እኔ በሌሎች ስራዎች የምጠመድ ስለሆነ ማህበሩን እንዳላዳክመው፣ ሶስተኛ በሊቀመንበርነት ከሰራሁ የበለጠ በቀበሌ ሰዎች ትኩረት ውስጥ እንዳልገባና እንዳልጋለጥ ነበር። እዚህ ማህበር ውስጥ ምን ልንሰራችሁ? ኢህአፓ ሆኜ ከሰራኋቸው ስራዎች ባልተናነሰ በጣም የረካሁበትና እስካሁንም ድረስ የሚያስደሰኝን ስራ አከናውነናል። መጽሐፍት ቤት ቢጤ ለማቋቋም ሞክረን ብዙ ወጣቶችን ጠቅመናል። በርካታ ወጣቶች በየሻይ ቤቱና ጠላ ቤት ከመሄድ ይልቅ የጠረጴዛ ኳስ፣ ቼዝና ዳማ እየተጫወቱ ጊዜያቸውን ያሳልፉ ነበር። ከሁሉም በላይ ግን በሶስት ወር ዙር መሰረተ ትምህርት አስተምረናል። በርካታ እናቶችንና የቤት ሰራተኞችን ከመሃይምነት ነፃ አውጥተናል። ሁለት ጊዜ ይመስለኛል ትላልቅ የወጣቶች የፓናል ውይይት አካሂደንበታል። ከሌላ ቀበሌ ተጋባዥ ተናጋሪዎችን ጋብዘን ደስ የሚሉ ጉባኤዎች አካሂደናል። ራሳችን አዘጋጅተን እርስ በርሳችን የምንወያይበትም ዝግጅትም ነበረን። በዚህ በኩል የኛ ወጣት ማህበር በአካባቢያችን ከነበሩት ቀበሌዎች ሁሉ በጣም የተሻለ ነበር ብል የተሳሳት አይመስለኝም። የህቡ ስራስ አልሰራችሁበትም? በደንብ ሰርተንበታል። የትነት ክበባት እንዳሸን የፈሉት ያኔ ነው። ከወጣቶችና ከእናቶች ጋር መገናኘት ስላስቻለን ለቅስቀሳና ለምልመላም ተጠቅመንበታል። አንድ እናትን የድርጅታችን ደጋፊ አድርጌያለሁ። ማታ ማታና የበዓል ቀናት የወጣት ማህበሩን ጽህፈት ቤት ከፍተኛ የህቡ ስራ ሰርተንበታል። በአንድ ወቅት በሰብዞን ደረጃ የምናወጣው የህቡ ጋዜጣ ባደፍስ የምናባዛው እዚያው ነበር። ከበላይ አካል መሰብሰቢያ ቤት ፈልጉ ተብለን ቁልፍ ሰጥተናቸው እንዲሰበሰቡ አድርገንበታል። አንድ ሁለቴም የሚሰደዱ ልጆች ለሁለት ቀን ተጠለውበታል። በአጠቃላይ ኢህአፓ ነፍሴ ያን ወጣት ማህበር ለተለያዩ የህቡ ስራዎችም ተጠቅማበታለች። እነዚህ የምልህ ስራዎች እኔ የማውቃቸውና እጄም የነበረበት ነው። ሌሎች ልጆችም ተመሳሳይ ነገር እንደሚሰሩበት ጥርጥር የለውም። እንዴት አርጋችሁ ነው ልጆች የምትደብቁት? እኔ የማውቀውን አንድ ክስተት ልንገር። የወጣት ማህበሩ ሲቋቋም የቤቱን ቁልፍ የገዛሁት እኔ ነበርኩ። አንዱን ትርፍ ቁልፍ ራሴ ጋር አስቀመጥኩት። ሆን ብዬ ነው ያደረግኩት። ሌላኛው ቁልፍ ደግሞ የማህበሩ ጸሐፊ ወይም ሊቀመንበር ጋር ይቀመጣል። ቤቱን ጧት ከፍተው ማታ መዝጋት የነሱ ኃላፊነት ነበር። ትርፍ ቁልፍ መኖሩን ከኔ ሌላ የሚያውቅ ሰው ቢኖር ኋላ ላይ አብዮት ጥበቃ የነበረው ቅድም የነገርኩ ሰው ነበር። በአንድ ወቅት ሁለት አባላት መጠለያ ፈልገው ነበር። እኔ ጋ በነበረው ቁልፍ ከፍቼ አስገባኋቸውና ሌላ አዲስ ቁልፍ በመጠቀም ዘጋውባቸው። ለሽንት እንዲወጡ ምሽት ላይ እከፍትላቸዋለሁ። በዚያውም ምግብ አቀብላቸውና መልሼ እዘጋባቸዋለሁ። ሌሊት ላይ አብዮት ጥበቃዎች ወደዚያ እንዳይጠጉ ይኸው የኛው ሰው ይቆጣጠራል። ከቁጥጥር ውጭ የሆነ ነገር ካጋጠመው ቁልፍ ስላለኝ እንዲጠራኝና ልጆቹን ማስወጣት እንደምችል ስነግረው ነው ሚስጥሩን የነገርኩት። ስለ ሰላማዊ ሰልፎች ንገረኝ እስቲ፣ እንዴት ነበር የምታካሂዱት? በኢህአፓ ዘመን በርካታ ሰላማዊ ሰልፎች ተካሂደዋል። ሌሎቹን ትቼ ትልቅና ከፍተኛ ተጽዕኖ የነበራቸውን ሁለቱን ብነግርህ ይሻላል። ሁለቱም ላይ ተሳትፌያለሁ። ለጊዜው ስለ 1968 ዓመተ ምህረቱ ሰልፍ ብቻ ልንገርህ። ለዚያ የላባደሮች ቀን ያደረግነው ዝግጅት ከፍተኛ ነበር። ዋናውን ኃላፊነት የወሰደው የፓርቲያችን አንዱ ክንፍ የኢትዮጵያ ላባደሮች አብዮታዊ ማህበር ኢላማ ነበር። በእኛ በኩል አባላት የስነ ልቦና ዝግጅት እንዲያደርጉና ራሳቸውን ጨምሮ ደጋፊዎቻችን በሰልፉ ላይ እንዲገኙ ማሳሰቢያ ተሰጠ። በተጨማሪም ተማሪዎች ቀደም ብለን ባቋቋምነው የተማሪዎች የማህበር ተጠሪዎች አማካይነት በዕለቱ ሰልፍ እንዲወጡ ከፍተኛ ቀስቀሳ አካሄድን። ትምህርት የሚቋረጥበት ጊዜ በመሆኑ ተማሪዎችን ለማግኘት የተወሰነ ችግር አጋጥሞናል። ያም ሆኖ የተወሰኑ የዘጠነኛና የአስረኛ ክፍል ተማሪዎች እንዲካፈሉ መልእክት ተላለፈ። የኛ አባላት የተለያዩ የጨርቅ የካርቶንና የወረቀት ላይ መፈክር መያዝ ስለነበረባቸው ለሁለት ቀን በበቂ ሁኔታ ተዘጋጅተን ጨረስ። ለአባላትም መፈክሮችንና የሚበተኑ ወረቀቶች ከአንድ ቀን በፊት እንዲደርሳቸው አደረግን። ከዚያም በተለያዩ አቅጣጫዎች ከሚሄደው የሰራተኞች ሰልፍ አንዱን እንዲቀላቀሉ ተነገራቸው። እኔ ወረቀት ፋብሪካ ውስጥ የኛ ሰዎች የማስጠናቸው ስለነበሩ ከነሱ ጋር ሰልፍ ለመከላከል ወስኛለሁ። ሰራተኞች ያንደኛው ሰራተኛ የእህት ልጅ አርገው ነበር የሚቆጥሩኝ። ወቅቱ የላባደሮች ክንፍ ከኛ በተሻለ በሰውም በድርጅትም የተጠናከረ ነበር። የዕለቱን የሰራተኞቹን ዝግጅት ስናይ ሁለት ቀን ሙሉ እንቅልፋችንን አጥተን የደከምንበት የልጨዋታ ሆኖ አረፈው። ከደቡብ፣ ከሰሜን፣ ከምስራቅና ከምዕራብ የአዲስ አበባ አቅጣጫ የሚመጡት ሰራተኞች ብዛት ቁጥር ስፍር አልነበረውም። በአዲስ አበባና አካባቢው ያን ያህል ሰራተኛ አለ እንዴ የሚያስብል ነበር። በሁሉም አቅጣጫ እየተመመ የሚጓዘውን የሰልፍ ጫፍ ከሩቅ እንኳ ማየት አይቻልም ነበር። ተማሪዎች ለብቻቸው ሰልፍ ለማካሄድ ሲሞክሩ በፖሊስ ስለተበተኑ ጥቂቶቹ ብቻ በአጋጣሚ ካገኙት ሰልፍ ጋር ተቀላቀሉ። የሾለኩትንም ቢሆን ወታደሮች በቁመናቸው በመለየት አብዮት አደባባይ መሃል ከመግባታቸው በፊት እያነቁ ብዙዎቹን ማስወጣት ችለዋል። በእነሱ ስሌት ተቃዋሚ ማለት ተማሪ ብቻ ነበር። በዚህ በኩል ደህንነቶችና የድርቅ አጋሮች በደንብ ተሳክቶላቸዋል። ለማንኛውም እኛ የደከምንበትም ወረቀትና ጨርቅ በርካታ ወጣት ሰልፍ ውስጥ መግባት ስላልቻለ ባክኖ ቀረ። ቁም ነገሩ እንመራዋለን ያልነው ላባደር አርፋችሁ ተቀመጡ ያለን ይመስል የራሱን ጥያቄ ራሱ ለመጠየቅ በግንባር ተሰልፎ አየነው። እኔ የነበርኩበት ሰልፍ የቀድሞ መሿለኪያ አራተኛ ክፍለ ጦር ዋናው አስፋልት ላይ እንዲጀምር ተደረገ። የተያዙት መፈክሮች መንግስት የሚጠቀምባቸው አይነት ህጋዊ ነበሩ። ሁኔታው የተቀየረውና ለኔም ለራሴ ተአምር የሆነብኝ አብዮት አደባባይ ስንዘልቅ የተፈጠረው ክስተት ነው። ምን ተፈጠረ? በድንገት ከፊት ለፊት ሰልፉን ይመሩ የነበሩት ሁለት ላባደሮች አደባባዩ ጫፍ ላይ ቀጥ ብለው ቆሙ። ወዲያው የጨርቅ ላይ መፈክሮቹ የተያያዙበት መርፌ ቁልፎች ከመሃልና ከጥግ ላይ ሲያላቅቋቸው ከመፈክሩ ጀርባ የነበረ ሌላ የጨርቅ መፈክር በቃለ። ጊዜያዊ ህዝባዊ መንግስት ይቋቋም የሚል ሌላም እንዲሁ በካርቶንና በወረቀት ላይ ተጽፈው የነበሩ መፈክሮች በተመሳሳይ ሁኔታ ከዚህም ከዚያም መገለጥ ጀመሩ። ፍጹም የሚገርም ክስተት ነበር። የአባ ፓርቲያችን ነው፣ ዴሞክራሲያዊ መብቶች ያለ ገደብ፣ ወዘተ የሚሉ ከደቂቃ በፊት ያልነበሩ መፈክሮች ከፍ ብለው ታዩ። አብዮት አደባባይ በሁለት እግሯ ቆመች። ከኛ ሰልፍ የቀደሙት ሰራተኞች በተመሳሳይ መፈክራቸውን ቀይረዋል። የአደባባዩ መሃል ኢሃፓ ኢሃፓ በሚል አስገምጋሚ ድምጽ ተዋጠ። ሰልፉን የሚመራው ላባደር በከፍተኛ ድምጽ ጊዜያዊ ህዝባዊ መንግስት ይቋቋም ሲል ሰልፈኛው መልሶ ያስተጋባል። የክብር እንግዶች ከሆኑት እነ ሻለቃ መንግስቱ ኃይለ ማርያም ፊት ስንደርስ ላንዳፍታ ቆም። የተያዙት ትላልቅም ሆነ ትናንሽ መፈክሮች አቅጣጫቸውን ወደ ባለስልጣናቱ አዞሩት። ድርጎቹና ጋሮቻቸው ሳይወዱ በግድ የአባ ፓርቲያችን ነው፣ ጊዜያዊ ህዝባዊ መንግስት አሁኑኑ የሚሉትን መፈክሮች አነበቡ። የቃል መፈክሩም አልቀረላቸው፣ እስኪ በቃቸው ተጋዙት። በመጨረሻ በአካባቢው የነበሩ ወታደሮች ሰልፈኛው ወደፊት እንዲንቀሳቀስ በማዘዛቸው የኛ ሰልፍ ወደፊት ተጓዘ። ምንም አደጋ ሳይደርስባችሁ ተበታተናችሁ ማለት ነው? ችግሩ የተፈጠረው ታዲያ የት ነው? ወይ በሰላም መበተን? ትቀልዳለህ እንዴ? እኔ ስለነበርኩበት ብቻ ልንገርህ። የአብዮት አደባባዩን ሰልፍ አጠናቀን ከመበታተናችን በፊት የሲቪል ልብስ በለበሰ ካድሬ ይሁን ደህንነት እየተመሩ በርካታ ወታደሮች ሳናስበው መካከላችን ገብተው አተራመሱን። ማሽን በተደፍ ሌላውን በርግጫ ቀሪውን በቦክስ እኔ ላይ ከተሰነዘረው ካልቾ ለጥቂት አመለጥ። በዚህ የተናደደው ወታደር ሮጦ ተከተለኝ። ከፊት ለፊቴ ይሮጥ የነበረን አንድ ሰው ማለፍ ስላልቻል ወታደሩ ደረሰብኝና ከኋላ ጃኬቴን ጨምድዶ ያዘው። ወጣትነት ደግሞ በሚገርም ፍጥነት አንድ እጄን ከጅጌ ውስጥ ስላወጣው ባግባቡ ሊይዘኝ አልቻለም። እንደምንም እየተንደፋደፈ ቀሪውን እጄን ሊይዝ ሞከረ። እንደገና ሁለተኛውን እጄ ማሽፈልክ ቻልኩና ዳቦ ሸማኔ ተወረወርኩ። ወታደሩ ጃኬቴን እንደታቀፈ ነቆመበት ቀረ። የተወረሰው የገጠር መሬትና ትርፍ ቤት እንጂ ጃኬት አልነበረም። ያ ወታደር ግን ጃኬቴን ወረሰ። ውስጡ የነበረውንም ሁለት ሲጋራና 75 ሳንቲም አካባቢ ጨምሮ ነው ያስቀረው። የታግኝቼ ንብረቴን እንደማስመልስ እስካሁን ድረስ እያሰብኩ ነው። ለምን በኤፍኤም ሬዲዮኖች አታስነግርም? አልኩትና ተሳሳይ ስለመጨረሻው ውጤት አጫወተኝ። ጥቂቶች ተገደሉ፣ ለመቶዎች የሚቆጠሩ ታሰሩ፣ በርካቶች ተደበደቡ። በለቱ በሪጅናችን ሁለት ልጆች በጥይት የቆሰሉ ይመስለኛል። የተወሰኑ ልጆችም መታሰራቸውን በማግስቱ አወቅ። ክፍለ ሀገር የባሰ ነበር። በሰልፉ ላይ ያገኘነው ስኬት ከፍተኛ የስነ ልቦና ብርታትን ስለሰጠን ደርግና አጋር ድርጅቶቹ እንደዛ ተስፋ የቆረጡበት ቀን በፍጹም አልነበረም። ከኛ ከወጣቶቹ በባሰ ሰራተኛው አክንትፍ እንዳላቸውና ማህበራዊ መሰረት እንደሌላቸው ያወቁት ያን ቀን ነው ብል አልተሳሳትኩም። ሰላማዊ ትግል ሰማይና ምድር እንደሚያርድ ተረዱት። ደርግ ራሱም የሚካፈልበትን ጊዜያዊ ህዝባዊ መንግስት መፍቀድ የነበረበት ያን ቀን ነበር። አለመታደል ሆኖ ከቀድሞ በባሰ ሁኔታ ሁሉም አይነት ሰላማዊ ትግሎች የበለጠ ተከረቸሙ። የሰራተኛውን እንቅስቃሴ በኃይል ካልሆነ ማኮላሸት እንደማይችሉ በማግስቱ ባካሄዱት የግምገማ ስብሰባ እንደወሰኑ ተወራ። እናም ግድያ፣ እስርና ማሳደድ በተለይ በላባደሮችና በመምህራን ላይ በከፋ መንገድ ተጀመረ። እዚህ ነጥብ ላይ ስንደርስ ስለመሸብን ይብቃን ተባባልና ለሚቀጥለው ቀጠሮ እኔ ቤት ተቀጣጥረን ተለያየን። ምዕራፍ 6 እኛና እነሱ። ትንሣኤ የቀጠሮ ሰዓቱን ጠብቆ እቤቴ መጣ። እንከን የለሽ እያል የምንጠራውን ሙሉ ግብዣ አድርጌለት እንደለመደው እኔ አልጋ ላይ ጉባልና ጨዋታችንን ጀመር። በአንድ ወገን በያባ፣ በሌላ ወገን ደግሞ በደርግና የደርግ አጋር ድርጅቶች መካከል ልዩነታቸው ከመክረሩ በፊት የነበረውን የነጻ ውይይትና ክርክር ዘመን አጫወተኝ። የፖለቲካ ውበቱ ውይይትና ክርክር ነው። ፖለቲካ ኮረንቲ ሆኖ የሚያንጨረጭረው ያ ውበትና ለዛው ሲገፈፍ ነው። ያለመታደል ሆኖ የኢትዮጵያ የፖለቲካ ውበት እንደ ጤዛ በጠዋቱ ነው የረገፈው። አብዛኛው የ1968 ዓመተ ምህረት ወራት በእኛ አባላት መካከል ብቻ ሳይሆን በአገር ደረጃም ዜጎች ሁሉ ውይይትና ክርክር የሚያደርጉበት ወቅት ነበር። በተለይ መጋቢት ሚያዝያ 1968 ዓመተ ምህረት ጀምሮ የግል መጽሔቶችና የመንግስት ጋዜጦች ቢያንስ አንድ አምድ ለነጻ ውይይት እድል ይሰጡ ነበር። በዚህ ምክንያት የከተማው አንባቢ ከፍተኛ ቁጥር ስለነበረው ጋዜጣ በግዢ እንኳ ለማግኘት አስቸጋሪ ነበር። ህትመቶቹ ከብርሃንና ሰላም ማተሚያ ቤት ገና ከመውጣታቸው ወዲያው ያልቁ ነበር። ያን ችግር ለመፍታት የኛ አባላት በጧት ሄደው እንዲገዙ ስልት ነድፈን ስለነበር በዚያ በኩል ችግር አልነበረንም። እስከማስተውሰው ድረስ አባላት በግል ከመያነቡት ሌላ በጋራ ንቃተ ህሊናን የሚያደብር ውይይት እንዲያደርጉ የሚያሳስብ ቋሚ ህግ ነበረን። ሆኖም ያ አስተራፍ በተለይ ከ1969 ዓመተ ምህረት አጋማሽ በኋላ እየተዳከመ መጥቷል። መሰረት ሲበዛ ተገናኝቶ መማማር ቀርቶ መደበኛውን የድርጅቱን ስራ እንኳን መስራት አስቸጋሪ ሆነ። ስለዚህ በየመዋቅሩ ውይይቱ ቀጥሎ ነበር ልልህ አልችልም። ጎመጽ የትይወጣ የነበረበት ዘመን ነው አይደል? ልክነ በዚያ ዘመን ነው ከጋዜጦቹ በተጨማሪ ጥቂት መጽሔቶች ዋነኛ የሐሳብ መንሸራሸሪያዎች ሆነው አገልግለውናል። በተለይም ጎመጽ ተነባ አትጣልም አትቀደድም። ጎህን የሚያነብሰው ሁሉ የኢህአፓ አባል ወይም ደጋፊ ነው እስኪባል ድረስ ተወዳጅ መጽሔት ነበረች። በካድሬዎችና በደህንነቶች አይን ጎህ የተያዘበት ተፈላጊ ሰው ሌላ ማንም ሳይሆን ኢህአፓና ኢህአፓ ብቻ ነው። የጎህ አምዶች የተለያዩ ጉዳዮች ላይ ቢያጠነጥኑም አንዳቸውም የሚናቁ አልነበሩም። ግጥሞቹና ልቦለዶቹ አንባቢን ይማርካሉ። አንዷን መጽሔት በርካታ ሰዎች በቅብብል ያነቧታል። ብዙዎች ጎህ መጽሔትን የኢህአፓ ንብረት አድርገው ይቆጥሯታል። ሆኖም ትክክል አልነበረም። ኋላ ላይም ይኸው ተረጋግጧል። በዚያ የተሳሳተ እይታ መጽሔቷ እንድትጠፋ ተደረገ። ዋና ዋናዎቹ የጽሑፎቹ ርዕሶች ምን ነበሩ? የመንግስት ጋዜጦች አንድ ላይ የሚወጡት ጽሑፎች በዋነኛነት በእኛና በመኢሶኖች አቋም መካከል የነበሩ ናቸው። ጸሐፊዎቹም የኛ ሰዎችና የመኢሶን ቁልፍ ሰዎች እንደነበሩ በቀላሉ ይገመት ነበር። የክርክሮቹ ዋነኛ ርዕሶች በኢህአፓና በመኢሶን የልዩነት መስመሮች ላይ ነበር። የሚወደዱትም በዚያ ላይ የሚደረጉ ክርክሮች ነበሩ። የድርጅት የንቃትና የትጥቅ አስፈላጊነት፣ ጊዜያዊ ህዝባዊ መንግስት የመሳሰሉት ናቸው። የኛን አቋም ከሚዘግቡት የጋዜጣ ላይ ጽሑፎች በአቀራረብም ሆነ ባስተናተን ከዋናው የዴሞክራሲያ የህቡ ጋዜጣችን ባላነሰ በዝርዝር የሚቀርብ ነበር። ስለዚህ ለጥናት የሚያስፈልገን ግብዓት በማግኘት በኩል ከሚገመተው በላይ ከፍተኛ አስተዋጽኦ አድርጓል። በየመስሪያ ቤቶች የነበረ ውይይትም ነበር አይደል? ደርግና አጋሮቹ ህዝቡ ስላልነቃ ነው ኢህአፓ የሚያወናብደው በሚል ስሌት በየመስሪያ ቤቱ የውይይት ክበባት አቋቁመው ነበር። ካረሳሁት አባል ይመስለኛል። በተቃራኒው ግን ሰራተኞች የጊዜያዊ ህዝባዊ መንግስትንና የዴሞክራሲ ጥያቄን እያነሱ ካድሬዎቹን አናታቸውን ያዞሯቸው ጀመር። በሌላ አነጋገር የኢህአፓ አጀንዳ ፍጹም የበላይነት ይዞ ነበር። ይጠቅመን ይሆናል ብለው ያደራጇቸው ክበባት የኢህአፓ መፈልፈያ ሆነው አረፉላቸው። በጥያቄ የሚያስቸግሯቸውን ሰራተኞች እያሰሩም ቢሆን ጥቂት ጊዜ ከገፉ በኋላ ከቁጥጥራቸው ውጭ ሲወጣ ውይይቱን አስቆሙት። የውይይት ክበባት እንደገና የተስፋፉት ተቃዋሚ ድርጅት በሌለበት ነው። ኢህአፓ ከተሸነፈና ከጠፋ በኋላ ነው። የእናንተ ተቀናቃይ መኢሶን ከኢህአፓ በተሻለ ለውይይትና ለንቃት ከፍተኛ ጥረት አድርጓል ብዬ ገምታለሁ። ልክ ነህ። በዚያ በኩል የደርግ አጋር የነበረው የመኢሶን ውለታ የሚረሳ አልነበረም። የነቃ የተደራጀና የታጠቀ ህዝብ የሚለውን የትግል አቅጣጫ ስራ ላይ ለማዋል በርካታ የህትመት ውጤቶችን ያሰራጭ ነበር። ስለዚህ ከራሱ አባላትና ደጋፊዎቹ አልፎ ትሩፋቱ ለእኛም ይደርስ ነበር። ከመኢሶን መጽሐፍት ቤት ውስጥ የማርክሲዝም ሌኒኒዝም፣ የማኦ ሴቱንግንና ሌሎች መሰል መጽሐፍት በብዛት በርካሽ እናገኝ ነበር። በተለይ የጥናት ክበብ አባላቶቻችን በእነዚህ ህትመቶች ዋነኛ ተጠቃሚ ነበሩ። አዲስ የጥናት ክበብ ሲመሰረት ድርጅታችን ከሚልክልን የመወያያ ወረቀቶች ባላነሰ የመይሶን መጽሐፍት ቤት በዋነኛ ምንጭነት ያገለግለን ነበር። የመንግስት መጽሐፍት ቤት ነበር የሚመስለኝ። እኛ የመንግስት ነው የምንለው። እንኳን መጽሐፍት ቤቱ እነሱስ የመንግስት አይደሉ። መጽሐፍት ቤት ለማቋቋም ገንዘቡም ስልጣኑም አላቸው። ለማንኛውም መጽሐፍት ቤቶቹን የህዝብ ድርጅት ጽህፈት ቤትና መይሰኖች ያቋቋሙት ይመስለኛል። እነሱ መጽሐፍት ቤት በተደጋጋሚ ሄጃለሁ። አንድም ለራሴ ወይም ለጥናት ክበብ አባላት ያለበለዚያም ለወጣት ማህበራት። የመይሶንን መሪ ኃይሌ ፊዳን ያየሁት እዚያው መጽሐፍት ቤት ውስጥ ነበር። ለመጀመሪያ ጊዜ ሳገኘው በጣም አትኩሬ ነበር ያየሁት። በጥርጣሬ አይን መልሶ ሲያይኝ አንገቴን ሰበርኩ። እኔ ያየሁት የታወቀ ሰው ስለነበር መልኩን ለማየት በነበረኝ ጉጉት ብቻ ነበር። ጥቂት ቆይቶ አስተያየቴ የገባው ይመስለኛል። መኖሬን ረስቶ ወደ ስራው አቀረቀረ። ሌላ ጊዜ ደግሞ የምፈልገውን መጽሐፍ አጥቼ ስባዝን ሌሎች ዝም አሉኝ። እሱ ግን ምን እንደምፈልግ ከጠየቀኝ በኋላ ከተደረደረበት ለይቶ በትህትና መልክ ሰጥቶኛል። ኃይሌ ገና ሲያዩት የሚወዱት አይነት ሰው ነው። እሱም የተረጋጋና የምሁር አይነት ቁመና ያለው ነው። በዚያ ዘመን ከማውቃቸው የመይሶን አባላት መካከል ገና ሳየው የወደድኩት ሰው ቢኖር ኃይሌ ፊዳ ብቻ ነበር። ታዲያ የውይይት ዘመን እንዴት ወደ ሽብር ተቀየረ? የሚያሳዝነው ያ ነው። በፍጹም የማይገኝ ድል ነው አገራችንን ያመለጣት። ሳይታሰብ ነው ደርግ ነፃ ውይይቱን እንዲቆም ያደረገው። ዋነኛ ምክንያቱም በነፃ ውይይቱ ደርግና አጋር ድርጅቶቹ የዴሞክራሲና የጊዜያዊ ህዝባዊ መንግስትን ጥያቄ በማርክሲዝምም ሆነ በካፒታሊስቱ የሊበራል ርዕዮተ ዓለም አንጻር ሊመልሷቸው አልቻሉም። ቀድሞ ለነበረው አሰልቺ የካድሬ ትንታኔ ጆሮ የሚሰጥ ጠፋ። ጭራሽ የኢሃፓን ደጋፊዎች ቁጥር አናረው። ያዋጣናል ያሉት ውይይት መልሶ ስለጎዳቸው ነፃው ጋዜጣና የመስሪያ ቤት ውይይትም እንዲቆም ተደረገ። መሰረታዊ ልዩነቶቻችሁ ምንድናቸው? እኔ የሚገባኝ ነገር አለ። ሆኖም ያ ሁሉ ድርጅት ማርክሲዝምን የሚከተል ከሆነ ልዩነቱ ከየት መጣ? ከመነሻው እስከ መጨረሻው በዚያን ወቅት የነበረው ትግል በሁለት ቡድኖች መካከል ነበር። ብዙ ፓርቲዎች ቢኖሩም ብዙ ግን አልነበሩም። በአንድ በኩል ኢሃፓ፣ በሌላ በኩል ደርግና ወደ አምስት የሚጠጉ የደርግ አጋር ድርጅቶች ነበሩ። ሁሉም የሚቃወሙት ኢሃፓን ነው። በእኛ እምነት ሁሉም በደርግ ቁጥጥር ስር የነበሩ፣ ከደርግ አቋም በምንም የማይለዩ፣ ደርግ ያስታጠቃቸው፣ ቤታቸውም ቤተ መንግስት የሆኑ ናቸው። ያ ደግሞ እውነት ነው። ያም ሆኖ ኢሃፓን ጨምሮ ሁሉም ማርክሲዝምን ነው የሚከተሉት። ታዲያ ምኑ ላይ ነው ጸቡ? ሁሉም ማርክሲዝም ሌኒኒዝምን እያቀነቀኑ ለምን ተለያዩ እየተባለ እስካሁንም ድረስ ይጠየቃል፣ ይጻፋል። ይህን መመለስ ቀላል ነው፣ ውስብስብም አይደለም። መረዳት ያልፈለገ ሰው ካልሆነ በስተቀር ልዩነቱን ማየት አስቸጋሪ አልነበረም። እንዴት? ኢሃፓ ይል የነበረው አንድ ስርዓት ፈርሷል፣ ስለዚህ የሚፈልገውን አዲስ ስርዓት እንዲቋቋም የሚረዳ ጊዜያዊ ህዝባዊ መንግስት ይቋቋም ሲል፣ እነሱ ደግሞ ጊዜያዊ ወታደራዊ መንግስት ይቀጥል ይላሉ። ከዚህ አንጻር ስታየው ኢሃፓ አቋም ትክክል ነበር። ምክንያቱም ጊዜያዊ ህዝባዊ መንግስት ማቋቋም ሲቻል ለምን ወታደራዊ መንግስትን ትመርጣለህ? ድርቅና ካልሆነ በስተቀር ማርክሲዝም ሆነ ከሊበራል ርዕዮተ ዓለም አንጻር ስታየው ጊዜያዊ ወታደራዊ መንግስት በምንም መልኩ ጊዜያዊ ህዝባዊ መንግስትን ሊተካ አይችልም። ሌላው ደግሞ ይሃባ ዴሞክራሲ ያለ ገደብ ሲል እነሱ ደግሞ ከዴሞክራሲ በፊት ህዝቡ ይንቃና ይታጠቅ ይላሉ። አሮጌ ስርዓትን የቀየረ ህዝብ ዴሞክራሲ አያስፈልግም ስለዋለ ለአብዮት መፈንደት አንዱ ምክንያት እኮ ይሄ ዴሞክራሲ ጥያቄ ነው። ትጥቅና ንቃትስ ከዴሞክራሲ ጋር ማን ነው አብረው አይሄዱም ያለው? ትጥቅና ንቃትስ ለምን ጊዜያዊ ህዝባዊ መንግስት አያካሂደውም? ስለዚህ የነሱ አቋም ውሃ የማያነሳ ነበር። ለነገሩ ዴሞክራሲንና ጊዜያዊ ህዝባዊ መንግስትን መከልከል ድብቅ ዓላማው ደርግ እስኪጠናከር ጊዜ መግዣ ነበር። ደርግ ጊዜ አልተሰጠውም የሚባለውስ ኢህአፓ በትግል አጣደፈው እንጂ ያን የመሰለ ሁኔታ ውስጥ አይገባም ነበር ስለው ከት ብሎ ሳቀ። ጊዜማ አግኝቷል። ጊዜ አግኝቶ የእድገት በህብረት ዘመቻንና የመሬት አዋጅ እስከ ማውጣት ደርሷል። ጊዜ ያልሰጠው ራሱ ለራሱ ነው። ደርግ ጊዜያዊ ነው ብለህ እንድታስብ እንኳ ቋሚ ለመሆን የሚሰራው ስራ አስደንጋጭ ነበር። ለምሳሌ ደርጎች ስልጣን በያዙ በስድስተኛው ወር በመጋቢት 1967 ዓ.ም ተመረጠ። 20 ቁልፍ የደርግ አባላት ለርዕዮተ ዓለም ስልጠና ለስምንት ወራት ሞስኮ ተልከዋል። ፍቅረስላሴ ወግደረስ፣ ደምሰው ካሳይንና ለገሰ አስፋውን በምሳሌ መጥቀስ ይቻላል። ወደ ዩጎስላቪያ ከሄዱት መካከል ደግሞ ኦብሸት ደሴና ገሰሰው ለኪዳን ይገኙበታል። ከታህሳስ 1968 ዓ.ም ተመረጠ ጀምሮ ደግሞ ለአንድ ዓመት የፖለቲካ ትምህርት ወደ ሞስኮ የሄዱት 50 ሰዎች ነበሩ። ለምሳሌ ብርሃኑ ባየ፣ እንዳለ ተሰማና ደበላ ኢንሳ። በኋላ በግልጽ እንደታየው ስልጠናውን መሰረት በማድረግ ሲቪል ሆኑ። ትንሽ ቆይቶ የሰራተኞችን ፓርቲ ኢሰፓን በማቋቋም እነዚያ ወታደሮች ሲቪል ያውም ላባደር ሆኑና የሰራተኛ መንግስት መሰረቱ። ለዚህ ማስረጃ አለ? ማስረጃው ለምኑ ነው? ኢሰፓ ሲፈጠር አልተወለድክም? ለስልጠና መሄዳቸው ከሆነ ደግሞ ተፈተውልሃል፣ ለምን አትጠይቃቸውም? ስልጣን ላይ በወጣችሁ በስንተኛው ቀን ነው ለአመራር ስልጠና ሶቪየት ህብረት ሄዳችሁት ብለህ ጠይቃቸው፣ ወይም የጻፉትን መጽሐፍ አንብብ። ስልጣን በያዙ በዘጠና ቀን ነው ያን ሁሉ ባለስልጣን የገደሉት፣ ያውም ሳይመርጡ አርበኞችንና አገራችንን በዓለም ትልቅ ስፍራ እንዲኖራት ያደረጉትን የማይተኩትን ሰዎች። ቢበዛ አስሮ ከማቆየት ውጭ አይደለም መግደል፣ ፍርድ ቤት አቅርቦ የማስፈረድ ውክልና እንኳን አልነበራቸውም። የመሰብሰብና የመደራጀት መብቶች የከለከሉት በዚያው በዘጠና ቀናቸው ነው። ያቀዱትን የነቃባቸውና አምሮ የታገላቸውም ኢህአፓ ነው። ለዚህም ነው ያ ሁሉ ወጣት የኢህአፓ አባል የሆነው። ለዚህም ነው ኢህአፓን ማጥፋት ግዴታ ሆኖ ያገኙት። ኢህአፓን የበላይነት ለመደርመስ የመጀመሪያው እርምጃ ድርጅቱን ከነራስ ስዩም የኢትዮጵያ ዴሞክራሲያዊ ህብረት ኢድህ ጋር የማዛመድ አጓጉል ስልት ነበር። ለነገሩ ያ ድርጅት ከሁሉም ማርክሲስት ፓርቲዎች የተሻለ ፕሮግራም ነበረው። ሰላማዊ የፖለቲካ ሽግግር ቢካሄድ ከጊዜ በኋላ ተመራጭ ሊሆን የሚችል ድርጅት ነበር። ደርግና አንተ አጋር ድርጅቶቹ የምትላቸው ፈቃደኛ ሆኑን በል የተባለውንም ጊዜያዊ ህዝባዊ መንግስት ፈቀዱን በል። ከዚያ በኋላ የፖለቲካ ድርጅቶች ተወዳድረው አንዱ ድርጅት ስልጣን ለመያዝ ይችል ነበር? ምን ጥያቄ አለው? አገሪቱን ያመለጣት አንዱ ትልቅ እድል ያ ይመስለኛል። ደርግ ስልጣኑን ለጊዜያዊ ህዝባዊ መንግስት በለው የህዝብ ሸንጎ ማስረከብ ነበረበት። ያም ሸንጎ ሁሉንም የፖለቲካ ድርጅቶችን ያካተተ ደርግን ጨምሮ ሊሆን ግድ ነበር። ያ ደግሞ ማንንም አይጎዳም፣ ማንንም በተለየ ሁኔታ አይጠቅምም። በርግጥ ሊታዩ የማይችሉ ችግሮች ሊከሰቱ ይችላሉ። ሆኖም የነበረውና የተሻለው መንገድ ያው ብቻ ነበር። አንድ ትራስ ፈርሷል ትራቱ ደግሞ መተካት ነበረበት መተካት ያለበት ደግሞ ከሞላ ጎደል ህዝቡን የሚወክሉ ቡድኖች ይዛዊ ህዝባዊ መንግስት ሸንጎ መስርተው መሆን ነበረበት ከዚያ የዋናው መንግስት ምስረታ ላይ መስራት ነው ከጊዜያዊ ህዝባዊ መንግስት በኋላ ዋናው መንግስት ይቋቋም ኢህአፓ የበላይነቱን ይይዝ ነበር ማወቅ ያስቸግራል ግን ያን ጊዜ ከነበረው ሰፊ ማህበራዊ መሰረት አንጻር ሲታይ መልሴ አዎ ነው መሰረታዊው ነገር ያ አይደለም የህዝብ ይሁንታን ያገኘ መንግስት ስልጣን ላይ የማውጣት ባህል መጀመሩ ነው ትልቁ ነገር ያባ ባይሳካለትና መጥፎ ፓርቲ ሆኖ ብቅ ቢል እንኳን ህዝቡ ከስህተቱ እየተማረ የሚሄድ ድል ነበረው ያልታደለች አገር ሆነችና ያ ታላቅ ድል አመለጣት ይቅርታ አድርግልኝና ያባ ስልጣን ቢይዝ ኖሮ የብሔር ጥያቄንና የኤርትራን ጥያቄ አይፈታውም ነበር ብዬ ገምታለሁ ለዚህ ጥያቄ ከኔ አይነቱ ተራባል መስጠት ታገኝለትም ትላልቆቹ ፖለቲከኞች ናቸው መመለስ የሚችሉት ሆኖም ኢህአፓ የብሔሮችን ራስን በራስ ማስተዳደርን ጨምሮ ሁሉንም መብቶች በግልጽ ይቀበላል ከዚህ በመነሳት የብሔር ጥያቄ የዴሞክራሲ ስርዓት እስከተመሰረተ ድረስ መፍትሄ ያገኛል ነበር የሚለው በህወሓትና በኦነግ ስሌት ደግሞ በኢትዮጵያ ውስጥ ያለው ቅራኔ የብሔር ጭቆና ስለሆነ የኢህአፓ አካሄድ ጥያቄውን አይፈታውም ይላሉ ስለዚህ ኢህአፓ ይህን ችግር እንዴት ይፈታው እንደነበር አላውቅም የኤርትራን ጥያቄም ቢሆን ተመሳሳይ ነው በኢህአፓ እምነት የኤርትራ ጥያቄ የብሔር እንጂ የቀኝ ግዛት ጥያቄ አይደለም ስለዚህ ችግሩን ለመፍታት የሚሞክረው አገር ውስጥ በሚፈጠር የዴሞክራሲ ስርዓት ብቻ ነበር ስለዚህ ኢህአፓ ከህወሓት ከኦነግና ከሻቢያ ጋር ጦርነት ውስጥ መግባቱ አይቀርም ነበር ማለት ነው ኢህአፓ ከሻቢያ ጋር የነበረው ልዩነትና ከህወሓት ጋር በአሲምባና በጎንደር ያደረገው ደም ያፋሰሰ ግጭት መነሻም ይኸው ነበር በተለይ ኢህአፓ በከተማ ውስጥ ከተሸነፈ በኋላ ህወሓት ሁለት አማራጭ ነበረው ኢህአፓን ማሳመን ያ ካልሆነለት ደግሞ አስገድዶ ከትግራይ ክልል ማባረር የኢህአፓም ሰራዊት በበኩሉ ሁለት ምርጫ ነበረው የህወሓትን አቋም መቀበል ወይም በዚያው አቋሙ ጸንቶ ባለበት መቀጠል አለመታደል ሆኖ ሁለቱም ድርጅቶች ሁለተኛውን ምርጫዎቻቸውን ተከተሉ መሃል መንገድ ጠፋ እናም መሳሪያ ተማዘው የማይተኩ ልጆችን የትግራይና የጎንደር በረሃዎች በሏቸው የሚገርመው የግጭቱ ምጥረት ነበር ለያፓ በኩል ከሞቱት መካከል በርካታ የትግራይ ልጆች ነበሩ ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁ ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.